The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 10 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን አድማጮቻችን። የዚህ ምሽት አስተናጋጆቻችሁ እኔ አዳነች ፍስሐዬና
እኔም ሶሎሞን አባተ ነን።
በከተሞች ውስጥ የሚታየው የውሃ እጥረት ባልተጠበቀ የህዝብ ብዛት ምክንያት የተከሰተ መሆኑን ሚኒስትሩ ተናግረዋል።
ዛሬ የነበረው ህዝብ የዛሬ 20 ዓመት እዚህ ላይ ደርሳል ብሎ ነው ፕሮጀክት የሚሰራው። አሁን እያየን ያለነው ግን በ2% ያድጋል፣ 2.3 ያድጋል የተባለው በአራት ከዛ በላይ የከተማ እድገት የከተማ ህዝብ እድገት የጨመረበት ሁኔታ ነው ያለው።
አቶ ሞቱማ መቃሳ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር ናቸው። በአብይ ርዕስ ዘገባ አለን። አሁን ዋና ዋና የዓለም ዜና እናሰማችሁ። የሰዓቱን
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመጪው ወር ኩባን እንደሚጎበኙ ዛሬ አስታወቁ። የጉብኝቱ ዓላማ የሁለቱን አገሮች ግንኙነት ለማዳበርና የኩባን ህዝብ ኑሮ ሊያሻሽሉ የሚችሉ ጥረቶችን ለማራመድ እንደሆነ ፕሬዚዳንቱ ጠቁመዋል። ፕሬዚዳንቱ አያይዘውም በትዊተር ባወጡት ጽሑፍ በኩባው ጉብኝታቸው ከባለሥልጣኖቹ ጋር በሚያደርጉት ንግግር የሰብአዊ መብት ጉዳይ እንደሚያነሱ ጨምረው ገልጸዋል። ይህ ታሪካዊ ጉብኝት አንድ የዩናይትድ ስቴትስ ፕሬዚደንት ለዘጠና ዓመታት ከሚጠጋ ጊዜ በኋላ ኩባን ሲጎበኝ ለመጀመሪያ ጊዜ ሊሆን ነው። ፕሬዚደንት ኦባማ የዩናይትድ ስቴትስና የኩባ ግንኙነት አዲስ ፈር እንዲይዝ ለማድረግና የሁለቱን አገሮች ዜጎችን በጉዞ በንግድና በመረጃ ተደራሽነት ለማገናኘት ያላቸውን ቁርጠኛነት ያሳያል ሲል የዋይት ሀውስ ቤተ መንግስት መግለጫ አስገንዝበዋል። ፕሬዚደንት ኦባማ እንደ አውሮፓ አቆጣጠር በመጪው መጋቢት 21 ቀን ኩባን የሚጎበኙት ለሁለት ቀናት ያህል እንደሆነ፣ ከዚያም ወደ አርጀንቲና እንደሚያመሩ መግለጫው ጨምሮ ገልጿል። የፕሬዚዳንቱ የኩባ ጉብኝት ከአንድ ዓመት በኋላ ስልጣናቸውን ከማስረከባቸው በፊት በታሪክ ሰሪነቱ ተግባር ለመግፋት የቆረጡ መሆናቸውን ያሳያል።
ቀጣዩ የዩናይትድ ስቴትስ ፕሬዚደንት ለመሆን የሚወዳደሩት ሪፐብሊካውያኑ ማርኮ ሩቢዮና ቴድ ክሩዝ ፕሬዚደንት ባራክ ኦባማ ኩባን ለመጎብኘት ማቀዳቸውን ነቀፉ። ሁለቱ የኩባ ዝርያ ያላቸው ተወዳዳሪዎች ዛሬ ደቡብ ካሮላይና ግዛት ሆነው ባደረጉት ንግግር ፕሬዚደንት ቢሆኑ በኮሚኒዝም የምትመራውን ሀገር አንጎበኝም ብለዋል። ሁለቱ ለፕሬዚደንትነት የሚወዳደሩት የዲሞክራቲክ ፓርቲው እጩዎች የቀድሞይቱ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና የቬርሞንት የሕግ መወሰኛ ምክር ቤት አባል በርኒ ሳንደርስ ኦባማ ከኩባ ጋር ዲፕሎማሲያዊ ግንኙነት ማደሳቸውን ደግፈዋል።
የኡጋንዳ ፖሊሶች ተቃዋሚው ፕሬዝዳንታዊ ተወዳዳሪ ኪዛ ፒሴኬን ዛሬ አስረዋል። ዋናው የፕሬዝደንት ዮዌሪ ሙሴቬኒ ተወዳዳሪ የሆኑት ፒሴኬ ንጉሩ በተባለው የካምፓላ ወረዳ እንደታሰሩ የገለጹት ጠበቃቸው ናቸው። ተወዳዳሪው የድምፅ ማጭበርበር ተግባር እንደተፈጸመ ማስረጃ አግኝተዋል ብለዋል ጠበቃቸው። የኡጋንዳ ፖሊሶች በምርጫው ሂደት ተፈጠሩ በሚሏቸው ችግሮች በተቆጡ መራጮች ላይ እምባ አስመጪ ጋዝ ተጠቅመዋል። ኡጋንዳውያን ዛሬ በብሔራዊ ምርጫ ድምፃቸውን እየሰጡ ሲሆን በመዲናይቱ ካምፓላ ዙሪያ ችግሮች እንዳሉ ተዘግቧል። ፖሊሶቹ እምባ አስመጪ ጋዝ የተኮሱት ለመምረጥ አልቻልንም፣ የምርጫ ሳጥኖች የምርጫው ጊዜ ከማብቃቱ በፊት ከቦታቸው ተነስተዋል የሚል ስሞታ የሚያሰሙ ሰዎች ወደ ፖሊስ መስመሮች ከተጠጉ በኋላ እንደሆነ የአሜሪካ ድምፅ ሬዲዮ ዘጋቢ ልዝበት ፓውላት ዘግባለች። የኡጋንዳ የምርጫ ኮሚሽን ባወጣው መግለጫ የምርጫው ሂደት በተለያዩ የሀገሪቱ ክፍሎች በጊዜ ተጀምሯል፣ በአንዳንድ የመዲናይቱ አካባቢዎችና በዋኪሶ ወረዳ ግን የመዘግየት ሁኔታ ነበር ይላል መግለጫው። አያይዘውም የምርጫ ቁሳቁሶች በእነዚህ አካባቢዎች በጊዜ ባለመድረሳቸው የምርጫው ኮሚሽን ማዘኑን ገልጿል። ከ15 ሚሊዮን በላይ የሚሆኑ ኡጋንዳውያን ፕሬዚደንት፣ የፓርላማና የአካባቢ ምክር ቤት አባላትን ለመምረጥ ተመዝግበዋል። ላለፉት 30 ዓመታት ያህል በስልጣን የቆዩት ፕሬዚደንት ዮዌሪ ሙሴቬኒ 7 ተወዳዳሪዎች ገጥሟቸዋል። ዋናው ተወዳዳሪ 3 ጊዜ ተወዳድረው የተሸነፉት የተቃዋሚዎች መሪ ኪዛ ፒሴኬ ናቸው።
የኬንያ ወታደራዊ ኃይል የሶማሊያው ጽንፈኛ ቡድን አልሻባብ የስለላ ኃላፊን ገድያለሁ ብሏል። ቡድኑ ግን አስተባብሏል። የኬንያ ወታደራዊ ቃል አቀባይ ዴቪድ ኦቦኒዮ ዛሬ ለጋዜጠኞች በሰጡት መግለጫ አብድራህማን መሐመድ ዋርሳሜ በመባል የሚታወቀው መሐመድ ካራቴ ባለፈው ሳምንት ሰኞ በደቡብ ሶማሊያ ላይ በተካሄደው የአየር ድብደባ ከ10 የመካከለኛ ደረጃ አባላት ጋር ተገድሏል ብለዋል። አንድ የአልሻባብ ደጋፊ ዌብሳይት ግን ዘገባው ተሳስቷል፣ ካራቴ ደህና ነው፣ ሰፈሩም በአየር አልተደበደበም እያለ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ካራቴን ፍትሕ ፊት ለማቅረብ የሚያስችል መረጃ ለሚያቀብል ሰው የ5 ሚሊዮን ዶላር ሽልማት ለመስጠት ቃል ገብቷል። ባለፈው ዓመት ኬንያ ውስጥ ወደ 150 የሚጠጉ ሰዎች በተገደሉበት በጋሬሳ ዩኒቨርሲቲ ላይ በተካሄደው ጥቃት ካራቴ አብይ ሚና እንደነበረው የውጭ ጉዳይ ሚኒስቴሩ ጠቁመዋል። የኬንያ መንግሥት ከአራት ዓመታት በፊት አልሻባብን ለመውጋት ወታደሮች ወደ ሶማሊያ ከላከ ወዲህ ጽንፈኛው ቡድን ኬንያ ውስጥ በርካታ ጥቃቶች ማካሄዱ የሚታወቅ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቱርክ ጠቅላይ ሚኒስትር አህመት ዳቫቱግሎ አንካራ ውስጥ ቢያንስ የ28 ሰዎችን ሕይወት ያጠፋውን በመኪና የተጠመደ የቦምብ ፍንዳታን የፈጸመው ከኩርድ ሚሊሻዎች ጋር ግንኙነት ያለው ሶሪያዊ ነው ብለዋል። ዳቫቱግሎ በቴሌቪዥን ባደረጉት ንግግር ጥቃቱን ከሶሪያ ወደ ቱርክ ሾልኮ ከገባ ሶሪያዊ ጋር በመተባበር ያካሄደው የኩርድ ተገንጣይ ቡድን ነው ብለዋል። ሶሪያዊው ሰውዬ የሶሪያ ኩርዶች አማጽያን ቡድን አባል እንደነበር ጠቅላይ ሚኒስትሩ ጨምረው ገልጸዋል። ቱርክ ፒኬኬ በሚል አህጽሮት የሚታወቀው የኩርዶች አማጽያን ድርጅትና የሶሪያ ኩርዶች የአማጽያን ቡድን በአሸባሪነት ፈርጃቸዋለች። ከዶሪያን ጆንስ የተላከውን ዘገባ አሉላ ከበደ ያቀርበዋል።
ከትላንቱ በሁለት የወታደራዊ ተሽከርካሪዎች ላይ ከደረሰ የፈንጂ ጥቃት ጀርባ ያሉት ፒዋይዲ በሚል በእንግሊዝኛው ምህጻረ ቃል የሚታወቀው የሶሪያ ኩርዶች ቡድንና ወታደራዊ ክንፉ ዋይፒጂ መሆናቸው የማያጠራጥር የደህንነት መረጃ አለን፣ የጸጥታ ሰራተኞችም አግኝተዋል ሲሉ ነው ጠቅላይ ሚኒስትሩ የተናገሩት።
kesin bir şekilde bu saldırının Türkiye içindeki bölücü terör örgütü mensuplarıyla
ዋይፒጂ ያደረሰው ይህ ጥቃት ለፒኬኬ ሚሊሻዎች አስፈላጊ ድጋፍ በቱርክ ምድር ውስጥ የተፈጸመ ነው ነው ያሉት። የቱርክ የጸጥታ ሰራተኞች የቦምቡን ጥቃት ከሶሪያውያኑ ጋር የሚያገናኝ የጣት አሻራ መረጃ ማግኘታቸውን ነው የገለጡት። ጠቅላይ ሚኒስትሩ አክለውም ዩናይትድ ስቴትስ እና አንዳንድ የአውሮፓ ሀገሮች ከጽንፈኛው እስላማዊ ቡድን ጋር በሚያደርጉት ውጊያ ከሚደግፏቸው ሶሪያውያን ኩርዶች ጋር አገራቸው በምታካሄደው ውጊያ አብረዋት እንዲሰለፉ ሲሉ ጥሪ አቅርበዋል። አንካራ ከዚህ ቀደምም በአሸባሪነት ከምትፈርጀው የቱርኩ ኩርዶች ቡድን ፒኬኬ ጋር ይረዳል ስትል ቡድኑን ትወነጅላለች። የሶሪያ ኩርዶች ቡድን ፒዋይዲ መሪ ሳልህ ሙስሊም ግን ውንጀላውን አስተባብለዋል።
በጦርነት በተበጣጠቀችው ሶሪያ በዩናይትድ ስቴትስና በአውሮፓ መንግስታት በሚረዱ ምዕራባውያን መንግስታዊ ያልሆኑ ድርጅቶች ወይም በልማትና በአስተዳደር ውጥኖች ውስጥ የሚሰሩ በብዙ ሺህ የሚቆጠሩ ሶሪያውያን ጉዳይ እንደሚያሳስብ ተገልጿል። የፕሬዚዳንት ባሻር አልአሳድ መንግስት በሚያካሄደው ጥቃት በአማጽያን ቁጥጥር ስር የነበሩትን ከተሞች ግዛቶችን ማስመለስ በቀጠለበት በአሁኑ ወቅት ሶሪያውያን ሰራተኞቹ በመንግስት ኃይሎች ኢላማ ሊደረጉ ይችላሉ ሲሉ ምዕራባውያን ባለስልጣኖች ስጋት እያሰሙ ነው። ቱርክ ከሀገሪቱ መውጣት የሚፈልጉ ሶሪያውያን የምዕራብ ድርጅቶች ሰራተኞችንና ተቃዋሚዎችን እንድትቀበል ምዕራባውያኑ ባለስልጣኖች ግፊት እያደረጉ እንደሆነ ታውቋል። በተለይ የስጋት ትኩረት የተጣለባቸው 6,000 የሚሆኑ መንግስታዊ ያልሆኑ ድርጅቶች የኮንትራት ሰራተኞችና ቤተሰቦቻቸው ናቸው።
በመጨረሻም የተባበሩት መንግስታት ድርጅት ሶሪያ ውስጥ በተከበቡት ቦታዎች ላይ በአንድ ሳምንት ውስጥ የምግብ እርዳታ በአይሮፕላን ይመጣል እቅድ እንዳለው አንድ የድርጅቱ ባለስልጣን ገልጸዋል። የድርጅቱ የሰብአዊ ረድኤት ግብረ ኃይል ሊቀመንበር ጄን ኤግለንድ የምግብ እርዳታ መወርወር የሚጀመረው እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን በተከበበችው 200,000 ነዋሪዎች ባሉባት ዴር አልዞር በተባለች ከተማ እንደሆነ ገልጸዋል። በጽንፈኛ ቡድን በተያዙት ቦታዎች ተደራሽነት እንደሌላቸው የተባበሩት መንግስታት ድርጅት የረድኤት አገልግሎቶች ተናግረዋል። ከ100 በላይ የሚሆኑ የድርጅቱ የጭነት መኪናዎች ከትላንት አንስቶ በሶሪያ መንግስት ወይም በአማጽያን በተከበቡት 5 ከተማዎች 80,000 ለሚሆኑ ሰዎች ረድኤት ለማቅረብ እንደቻሉ ኤግላን ተቆመዋል። የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 10 2008 ዓ.ም ምሽት ፕሮግራም ነው።
ልጅነቴ ሁላችንም እንደምናውቀው የልጆች መጽሐፍ አይገኝም። በጣም በመጽሐፍ ፍቅር ያደኩኝ ግን ያ ፍቅር ደግሞ ያልተሟላልኝ ስለነበርኩኝ ልጆች ሁልጊዜ መጽሐፍ እንዲያገኙ እና ያንን ለመቅረፍ እንደምተባበር ሁልጊዜ አስብ ነበረ።
ቤተልሔም አበራ ግሮምበርግ ትባላለች። አልፋቤትስ ቴክስ ጀርኒ የእንግሊዝኛ ፊደሎች የኢትዮጵያ ጉዞ በተሰኘ ርዕስ በቅርቡ በእንግሊዝኛ ጽፋ ለህትመት ባበቃችው የሕፃናት መጽሔት ዙሪያ ከተጀመረ ቃለ ምልልስ የተወሰደ ነው። ቆየት ብሎ ባህልና ማህበረሰብ ይቀርባል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት ዓለም ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከተሞች ውስጥ የውሃ አቅርቦት ችግር አንዱ ምክንያት ከታሰበው በላይ የሚጨምር ህዝብ ቁጥር መሆኑን የውሃ መስኖና የኤሌክትሪክ ኃይል ሚኒስትር አስታወቁ። ከአንድ ወር በኋላ አዲስ አበባ ውስጥ እንዲካሄድ የታቀደውን ንጽህናና ውሃ ለሁሉም የሚባል ዓለም አቀፍ ጉባኤ አስመልክተው መግለጫ የሰጡት ሚኒስትሩ አቶ ሞቱማ መቃሳ በስብሰባው ላይ ለመሳተፍ የሚገቡ ለጋሽ አገሮችና ተቋማት ለዘርፉ ድጋፍ ሊያደርጉ እንደሚችሉ ጠቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ንጽህናና ውሃ ለሁሉም አጋርነት የተሰኘው ተቋም ከተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ ጋር በመተባበር የሚያዘጋጀው የሚኒስትሮች ጉባኤ ነው ከአንድ ወር በኋላ በአዲስ አበባ የሚጀምረው። ያለፉትን ሶስት ጉባኤዎች በአሜሪካ ያካሄዱት ተቋማቱ አፍሪካን ለአዘጋጅነት ሲመርጡ የመጀመሪያቸው መሆኑ ተጠቅሷል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና ንጽህናን የተመለከተ መሆኑን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሚኒስትሩ ሞቱማ መቃሳ ተናግረዋል። በአዲስ አበባ የሚካሄደው ጉባኤም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው መሆኑን አስታውሰዋል። ሚኒስትሮችና የዓለም አቀፍ ተቋማት መሪዎች የሚገኙበት ጉባኤ ታዲያ ሀገራት ግባቸውን ለመተግበር እንዲዘጋጁ እገዛ እንደሚያደርግ ነው የገለጹት። አቶ ሞቱማ እንዳሉት እንደ አውሮፓውያን አቆጣጠር ከ2000 እስከ 2015 በነበሩት 15 ዓመታት ኢትዮጵያ የውሃ አቅርቦት የሌለውን ህዝብ ቁጥር በግማሽ መቀነስ ችላለች። ዘላቂ የልማት ግቦቹን ለማሳካት በመታደርገው ጥረት ጉባኤው የሚኖረውን ጠቀሜታ ማብራርተዋል።
የተለያዩ ለጋሽ ዓለም አቀፍ ባንኮች ይገኛሉ፣ ዓለም አቀፍ ድርጅቶች ይገኛሉ። እነኚህ የሚመጡት የእኛን ሀገር እንቅስቃሴ አይተው በሚመቸው መንገድ ድጋፍ ያደርጉልናል ብለን ነው የምናስበው። ድጋፍ ስንል የፋይናንስ ድጋፍ አለ፣ ከዛም ውጭ ደግሞ የቴክኒካል ድጋፎች አሉ የሚደረጉልን ማለት ነው። ስለዚህ እንደኛ ሀገር እና ሌሎችም ሀገሮች የዚህን ኤስዲጂውን ሰስቴነብል ዲቨሎፕመንት ለማሳካት ሁሉም የየራሱን ድርሻ ያደርጋል እና በጋራ አብረን ይሄን ግብ የተቀመጠውን ጎል የምናሳካበት ሁኔታ ይፈጠራል ብለን ነው የምንጠብቀው። ከዚህ አኳያ ድጋፍ የቴክኒክም የፋይናንስም ይገኛል ብለን ነው የምንጠብቀው።
ኢትዮጵያ ይህንን ጉባኤ የምታስተናግደው አዲስ አበባን ጨምሮ በተለያዩ ከተሞች የሚገኙ ነዋሪዎች የውሃ አቅርቦት ችግር እየገጠማቸው ባለበት ወቅት ነው። ውሃ የሚኖረው ሌሊት በተወሰነ ሰዓት ብቻ መሆኑን የሚገልጹ አንዳንድ ነዋሪዎች ያንን ለመጠበቅ እንቅልፍ አጥተው እንደሚያድሩ ያስረዳሉ። ለቀናት ብሎም ለሳምንታት ውሃ እንደማያገኙ የሚገልጹም አሉ። ችግሩ መኖሩን ያመኑት ሚኒስትሩ አቶ ሞቱማ መቃሳ ዋናው መነሻ የህዝብ ቁጥር መጨመር ነው ብለዋል።
ዋናው ምክንያት አሁን መጠጥ ውሃ እንደተባለው እዚህ ሀገር ያሉት የከተማ መጠጥ ውሃዎች እጥረት አለ። ሁሉም ትልልቅ ከተሞች ውስጥ ለምሳሌ አዳማ፣ መቀሌ፣ ባህር ዳር፣ አዲስ አበባ እንዳልከው፣ ሌሎችም ከተሞች ድሬዳዋ እጥረቶች አሉ። ዋናው መነሻው የእኛ የከተማ እድገት፣ የከተማ ህዝብ እድገት። አሁን አንድ ፕሮጀክት ሲሰራ ዲዛይን ሲደረግ ለ20 ዓመት ለ15 ዓመት አገልግሎት ይሰጣል ተብሎ ነው የሚታቀደው። ይሄ ሲታቀድ የህዝብ እድገት ካልኩሌሽኑን ባለ ወስዶ ነው። ለምሳሌ ወይ 2.3 ወስዶ ሊሆን ይችላል የፖፑሌሽን የሚጨምረው ማለት ነው፣ የህዝብ ቁጥር የሚጨምርበትን ያንን ካልኩሌት አድርጎ ዛሬ የነበረው ህዝብ የዛሬ 20 ዓመት እዚህ ላይ ደርሳል ብሎ ነው ፕሮጀክት የሚሰራው። አሁን እያየን ያለነው ግን በ2% ያድጋል 2.3 ያድጋል የተባለው በአራት ከዛ በላይ የከተማ እድገት የከተማ ህዝብ እድገት የጨመረበት ሁኔታ ነው ያለው።
ይሄም ሆኖ ግን ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ መሆኑን ነው ሚኒስትሩ ያስረዱት።
ለመስራት እና ችግሩን ለመቅረፍ ከፍተኛ ጥረት እየተደረገ ነው። ለምሳሌ አዲስ አበባ ምንወስድ በርካታ ፕሮጀክቶች ተቀርጿል ያሉትን የማሳደግ በተጨማሪ ጥልቅ ጉድጓዶችን በብዛት በመቆፈር ችግሩን ለመቅረፍ እየተመኮረ ነው ያለው። ችግሩ አለ ግን ይሄን ለመቅረፍ እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ከተወሰኑ ጊዜ በኋላ ከዚህ ችግር ማቃለል ይቻላል ተብሎ ነው የሚገመተው።
የአዲስ አበባ ጉባኤ አዘጋጅ ሆነው ንጽህናና ውሃ ለሁሉም አጋርነት የተሰኘው ተቋም ከመንግስታት፣ ከሲቪክ ማህበራት፣ ከለጋሾች፣ ከልማት ባንኮችና ከመሳሰሉት የተውጣጡ ከመቶ በላይ አጋሮች እንዳሉት ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ወደ ዝግጅት ክፍላችን ከወልቃይት የሚደውሉ የአካባቢው ነዋሪዎች የተለያየ ገጽታ ያላቸው ጥቃትና ወከባ እየተፈጸመብን ነው እያሉ ነው። እንዲህ አይነቱ ወከባ የሚደርስባቸው አካባቢያቸው ወደ ትግራይ መካለሉ አግባብ አይደለም፣ የእኛ ክልል አማራ ነው የሚል ጥያቄ በማንሳታቸውና ጥያቄያቸውንም በፊርማ አስደግፈው ወደ አዲስ አበባ ወደ ፌዴሬሽን ምክር ቤት አቤቱታ በመላካቸው እንደሆነ ነዋሪዎቹ እየተናገሩ ነው። ማምሻውን ያነጋገርኳቸውን አንድ ነዋሪ ድምፅ ላሰማችሁ።
ማንነቴን መግለጽ አልችለውም። አፈና ምክንያቱ በሌሊት ያፈኑ ስለሆነ ህዝባችን፣ እንዲሁም በተለያየ መንገድ እና ትግሬነት አምናችሁበት የቆያችሁ ስለሆነ እንዴት አሁን አማራ ብላችሁ ጠይቃላችሁ? እስካሁን በ24 ዓመታት በትግሬ መስተዳደር ነው የቆያችሁና አሁን ለምን ጠይቃላችሁ? ይህንን ጥያቄ ማስፈራራትና ዛቻ ኃይላችን ህዝባችን ደግሞ በኃይል የሰበሰቡ መጥሪያ በገጠር ያለን ህዝብ በሙሉ የሰበሰቡ በር እንሰጣለን፣ እነዚያ ትወሉ፣ አማራ አያዋጣችሁም፣ ከእኛ ጋር ተማስላችሁ ብትሰሩ ነው የሚሻለን። ይሄ ድል ያመጣው የትግራይ ህዝብ ነው፣ አማራን አይወክልም። በስውራዊ ማለት ነው። ምክንያቱም ማስረጃ በሌለው ለብቻቸው የሚናገሩት ነገር አለ።
እስቲ አሁን በእነዚህ ቀናት ውስጥ እየተደረገ ያለ ነገር ሊነግሩኝ የሚችሉት ነገር አለ? የተፈጸሙ ነገሮች።
ያው የተፈጸሙት ያሉ ነገሮች አማራንን ብላችሁ የምትናገሩ ከሆነ ህዝብ እንደዚህ ያላችሁ የምትናገሩ በየቦታው በሶስት ለሶስትም ለአራት የምትናገሩ ከሆነ ይዘን እናድቃችኋለን፣ እናጠፋችኋለን፣ ወይም ደግሞ ይሄ መሬት የትግራይ መሬት ስለሆነ ለቃችሁ ሂዱ፣ ወደ አማራ ክልል ግቡ የሚል ማስፈራራቻና ዛቻ በእኛ ላይ የተፈጸመ ነው ያለ። ልቆቁ እስከ ማለት ደርሰናል። እኛ አገራችን ትውልዳችን ጎንደር ነው። ትውልዳችን ጎንደር እያለን ግን ከጥንት ጀምሮ እስከ 83 ዓመተ ምህረት ኢህአዴግ እስከሚገባ ድረስ እኛ በጎንደር አስተዳደር የቆየነ ሰዎች አሉ። ለ24 ዓመታት የሚያህል ግን ህዝባችን ወዶ ሳይሆን ሁለት ሶስት ሰዎች ከወንበር የተቀመጡ በራሳቸውን ስልጣናቸው ለማሳደግ ያደረጉት ህዝባችን ሳያቅ እንደ አዲስ ምዕራብ ትግራይ ተብሎ ተሰይሞ ብዙ ህዝባችን የተያዘ እንዲጠፋና አድራሻው ሳይታወቅ በእስር ነው ያለ። ሙቶ ነው እኛ ማናቅበት ሁኔታ አለን። ሳይለቀስለት ለ24 ዓመት የጠፋ ህዝባችንን ብዙ ነው፣ ቁጥር የለውም። በአሁኑ ሰዓትም ህዝባችን እየተፈራረ ነው ያለ። እንዴት ይፈራራል? ይሄ ፖለቲካ ጉዳይ አለን፣ እኛም ጠይቆ ያለን የመነት ጉዳይ ነው። መነታችን ደግሞ ትውልድራችን፣ አማራችን፣ ሁሉም ሁኔታችን የሚያማራ ነን። የወራት አቀማመጣችን መሬታችንም እንደዛው ነው፣ ተመሳሳይ ነው። ስለዚህ እኛ መነታችን ይታወቅልን፣ ባህላችን አማራ ነው። ስለዚህ አማራ ስለሆነ ደግሞ በአማራ ክልል መስተዳደር ነው የምንችለው ብለን በጠየቅነው ግን ህዝባችን እየታፈነና እየተስፈራራ የሚኖርበት ሁኔታ ከሆነ አስቸጋሪ ሆኖብናል። እኛ እንደዛ ነው አይነት አስተዳደር ነው ያለው በአሁኑ ሰዓት።
ለመሆኑ እንደዚህ አይነት ዛቻ፣ ማስፈራሪያ የሚያደርሱ ሰዎች በስም ሊጠቅሱልኝ የሚችሏቸው አሉ ወይም በስልጣናቸው ቢያንስ?
ያው እንደዚህ የሚያደርጉት ሰዎች የወረዳ ተወካዮች ነው ብለው የመጡ ሰዎች አሉ። እንዲሁም የአካባቢ ምንሻዎች መጠሪያ የያዙ እኛ ማናቃቸው በአካባቢ የማይኖሩ ሰዎች ደህንነቶችም እንዲሁም ፖሊሶችም የመጡ መጥሪያ ይሰጡና ለዛ በኋላ በሁለት ፖሊስ በሁለት ደህንነት ታጅበው ወደ ፖሊስ ጣቢያ ተላለ ሄደ። እዛ በኋላ በኃይል ፈርም፣ እኔ ትግሬ ነኝ ብለህ ፈርም ይሉናል። አንፈርምም ካለ ደግሞ ካልፈረምክ ከዚህ አካባቢ እንዳናየ፣ ይሄ የትግራይ መሬት ስለሆነ ውጣና ሄደ አማራ ክልል ግባ። አማራ አይደለም ይሄ የሚያስተዳድረው፣ እንዴት ለትግራይ መሬት ይሆናል ከአማራ ስላለ። ያ የሚመጡ ሰዎች ደግሞ ደህንነቶችም አሉ ፖሊሶችም አሉ፣ እኛ ማነቃቸው በዚህ አካባቢ የማይኖሩ ከመሀል ሀገር ከትግራይ መጠው በገጠርም በተለያዩ መንገድ የተንቀሳቀሱ እንደዚህ የሚሰሩ ሰዎች አሉ። ውጡ እስከ ማለት ደርሰናል እኛ። እኛ ከሀገራችን ወጥተን ወዴት ነው የምንሄደው? የወልቃይት ሰው ነው የሚወስነው። እዛ ነዋሪ ከጥንት ጀምሮ የኖረ ህዝብ ስላለ ፌዴሬሽን ምክር ቤት ወርዶ ቢያናግረን ህዝባችን በግልጽ መናገር አለበት እዛ ጋር። ምክንያቱ ትግሬ ነኝ ወይ ብሎ ነው የሚመልሰው ወይስ አማራ ነኝ ብሎ ነው የሚመልሰው? ህዝቡ ነው የሚወስነው። ስለዚህ በኃይል ይሄን ከጥንት ጀምሮ እስከ 83 ዓመተ ምህረት የነበረ አስተዳደር ግን ተቀይሮ እንደዚህ በሀገራችን ምድር ማስፈራራትና ብዙ ዛቻ ሲደርስብን እኛ ያ መጽሐፍ የታተመው ለወልቃይት ህዝብ የማይወክል መጽሐፍ ከሆነ የዓለም መንግስት እንዲያገል እንጃ። እኛ በህገ መንግስት መሰረት በአንቀጽ 39 እንዲሁም 46ና 45 ያለው በዛ መሰረት ብሔራችን ይታወቅልን እና ብሔር አማራ ብለን በጠየቅነው ግን እዛችን የሚታፈንና የተለያየ መስፈራቻና ዛቻ እንደርስበት ከሆነ አስቸጋሪ ጉዳይ ነው ያለ።
ይህንን ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ወይም ሌላ ጉዳት የደረሰባቸው ድብደባ የደረሰባቸው ወይም የህይወት ጉዳትም ቢሆን የደረሰባቸው ሰዎች አሉ እርስዎ የሚያውቋቸው?
በአሁን ሰዓት?
አሁን
በአሁን ሰዓት ያለ ያው ድሮ የጠፉ ሰዎች ስም ዝርዝር አስቀምጠናል። ብዙ ናቸው። ይህን ነገር ሳይጀመር የጠፉ ሰዎች አሉን።
ስንት ሰዎች ይሆናሉ?
ጠቅላላ የወልቃይት ሰው አድራሻው ሳይታወቅ ጠፍቶ የቀረው ወደ 300 ህዝብ ያለ።
የት እንዳሉ አታውቁም? የት እንደደረሱ
አናቅም።
ማን እንዳጠፋቸውስ የምታውቁት ነገር አለ ወይም የምትሰሙት ጭምጭምታ ምንም ነገር ቢሆን መረጃ አላችሁ?
ለእነዚህ ሰዎች ያጠፋቸው የትግራይ ተወላጆቹ ነው። በሌሊትም በቀንም እየመጡ ከመሀን ሀገር እየመጡ አንተ መስፍን ነህ፣ አንተ እኮ የእኛ ጠላት ነህ፣ እንፈልግሃለን ይሉ አልመጣው። እዛ በኋላ ይሄዳል ወደ አካባቢ ያለው ጣቢያ፣ እዛ በኋላ የት እንደገባ አይታወቅም። እንዲሁም ወይ ምክንያት አድርገው ከገጠር ወደ ከተማ ይገባና ህዝባችን ወደ ከተማ ሲገባ ማታ ጠብቀው እዛ ፍነው ማጥፋት። ብዙ ሰው ነው የጠፋብን። አሁንም ያ አሁን በፊት የጠፋው ህዝብ አሁን የማንነት ጥያቄ በመጠየቅ እንደዚህ ብሎ ሲያፈራሩን እንኳን በቀን 12 ሰዓት በኋላ መንቀሳቀስ አልቻለም።
አሁን ግን በዚህ ሰሞን ውስጥ የታሰረ ወይም ሌላ ጉዳት የደረሰበት ሰው አለ የሚያውቁት እርስዎ?
አዎ፣ በአሁን አጋጣሚ በዚህ ዳንሻ አካባቢ ከዳንሻ በታች ፍርካና ርዋሳ የሚባል አካባቢ አለ። የእኛ ሰዎች ብዙ አለ እዛ የሚኖሩ ቤታቸው እንዲፈርስ ተደርገዋል።
ለምን?
ያው የትግራይ ሰፋሪዎች እዛ ይመጣሉ። ወልቃይት ጠገዴ ተወላጆች የሆነ እዛ ቤት ሰርተው ሲኖር ነበሩ። ለምን አማራ ብለን ነው ብላችሁ ነው የማነ ጥያቄ ያስነሳችሁ በሚል መንስኤ ወደ 13 የሚያሉ ቤታቸው እንዲፈርስ ተደርገዋል።
መቼ?
አሁን በዚህ ሳምንት ውስጥ ከእነሱ ቤታቸው የፈረሰባቸው ሰዎች አንድ ማውቆ ገብሬ መርሻ የሚባል እኔ ራሴ በአካል ማውቆ ሰውዬ አለ። እንዲሁም እነዚህ 12 ሰዎች ደግሞ ስማቸው ዝርዝር ይዘን ልናስታውቃቸው እንችላለን።
ከዛ ውጭ ግን አሁን ታስሯል የሚባል ሰው፣ በቁጥጥር ስር ያለ ሰው ወይም ደግሞ የተደበደበ ሰው አሁን በዚህ ሰሞን ውስጥ አለ የሚያውቁት እርሶ?
አዎ፣ ታስረው የተለቀቁ ሰዎች አሉ።
የት ነው የታሰሩት? መቼ ነው የታሰሩት? መቼ ተለቀቁ?
ያው ይታሰራሉ። ከታሰሩ በኋላ ህዝብ ይሄዳል፣ ቤተሰብ ያለ አንድ አካባቢ ያለ ህዝብ ይሄድና ለምንድን ነው የታሰሩ? እነዚህ እኮ የማንነት ጥያቄ ናቸው እንጂ ወንጀል የላቸውም፣ የፖለቲካ ሰዎች አይደሉም ብሎ ህዝቡ ሲናገር ህዝባ እንዲፈቱ ይደረጋል። እዛ ላይ ግን ሰው ካልሄደበት ግን እዛ ታስሮ መሰንበቱ ነው።
ከዚህ በተጨማሪም የኪነት ቡድን እያስመጡ በሚያሰሟቸው መዝሙሮችና ጭፈራዎች ማስፈራሪያና ዘለፋዎችን ይለቁብናል ብለዋል ነዋሪው። እንደዚሁም በአካባቢው ነባር ነዋሪዎች ያልነበሩ በየእርሻ ልማቱ የሰፈሩ ሰዎችም አሉ ከሌሎች አካባቢዎች መጥተው ብለዋል። ሌሎችም ተደብድበናል የሚሉ ሰዎችን በሌላ ዝግጅት ይዘንላችሁ እንመለሳለን። ስለ ሁኔታው ማብራሪያ ለማግኘት ወደ ተለያዩ የወረዳውና ወደ ክልሉም ባለሥልጣናት ያደረግናቸው ተከታታይና በርካታ ጥረቶች ለጊዜው አልተሳኩም። ይህ በእንዲህ እንዳለም ቢሆን ሁመራ ውስጥ ባለፈው ሳምንት በተካሄደ ከአራት ወረዳዎች የተውጣጡ 600 የሚሆኑ የአካባቢው ነዋሪዎች ተጠሪዎች ተሳትፈውበታል የተባለ በክልሉ ፕሬዚደንት የተመራ ጉባኤ የአቋም መግለጫ አውጥቶ መበተኑ ተዘግቧል። የክልሉ የጸጥታና የአስተዳደር ኃላፊ አቶ ሀዲሽ ዘነበ ሲናገሩ ጉዳዩ ግንቦት 7 ሻዕቢያ አርበኛ አንድ የሚያስተሳስራቸው በጎንደርና በሰሜን አርማጭሆ አካባቢ ሁኔታዎች አመቺ ናቸው ብለው የጀመሩት ከሶስት አራት ዓመታት በፊት ነው። ሻዕቢያ ሲያሰማራቸው በዚህም በዚያም ይጨፈለቃል። እንደምንም ብሎ ካመለጠም በዚህ አካባቢ ነበር መክኖ የሚቀረው። በተጠቀሰው አካባቢ እሳት አቀጣጥለው ነበር፣ ወደ እኛም በመጠኑም ተሻግሮ ነበር። በመሰረቱ ይህንን ትርምስ የሚመሩት ኃይሎች ኢህአደግን በምርጫ ሊያሸንፉት አልቻሉም፣ በጦር ሜዳም ገጥመው ሊያሸንፉት አልቻሉም። ስለዚህ የሌለ ድርሰት የማንነት ጥያቄ እያስነሱ እርስ በራሱ እንዲጫረስ ከልማት ጎዳና ለማስወጣት እየሰሩ ይገኛሉ። ከሻዕቢያና ሌሎች ኃይሎች እነማን እንዳሉ መረዳት ይኖርብናል። ይሁንና መንግስት ከዛሬ ጀምሮ ትዕግስቱ መሟጠጡን ልገልጽላችሁ እፈልጋለሁ ብለዋል የትግራይ ክልል የጸጥታና የአስተዳደር ኃላፊ አቶ ሀዲሽ ዘነበ ናቸው። ባለስልጣናቱንም የሚሰጡን መረጃ ካለ የታሪክና ሌሎችም ባለሙያዎችን ይዘንላችሁ በሌሎች ዝግጅቶች እንመለሳለን። ወደ ተከታዩ ዘገባ እንሸጋገር። ክቡራትና ክቡራን፣ ወደ ኦሮሚያ ይወስደናል። ከታህሳስ አጋማሽ ጀምሮ በኦሮሚያ የተለያዩ ከተሞች የተጀመረው ተቃውሞ ዛሬም ቀጥሎ መዋሉን፣ በምዕራብ አርሲ ሻሸመኔ ውስጥም አካባቢው በፌዴራል ፖሊስና በመከላከያ ቁጥጥር ስር መዋሉን የአካባቢው ነዋሪዎች ለኦሮምኛ ቋንቋ ዝግጅት ክፍል ገልጸዋል። ጽዮን ግርማ ተከታዩን አጠናቅራለች።
በዛሬው ዕለት በምዕራብ አርሲ ሻሸመኔ ወረዳ አባሮ 1 እና አባሮ 2 በሚባሉ መንደሮች እንዲሁም በሻሸመኔ አጆ ኮፈሌና ኩየራ ተቃውሞ መቀጠሉን፣ በአካባቢው ነዋሪዎችና በፌዴራልና በመከላከያ ፖሊሶች መካከል ፍጥጫ መከሰቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በምዕራብ አርሲ ሻሸመኔ ወረዳ አባሮ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ እንደተናገሩት
ሉካኒ ፊዳ 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 ኡማ ተጋዲ ሳራኒ ማሲና ሳጀለ ጅሳ ዲማራኒ ካናፉ ቃማዲም ይላሉፊ ኑንጋ ባፍታኒ ሳንጀዳ ኡማኒ ባኤ ቶኮ ቶኮ ዱባታኒ ጅራኒ ማላስካ።
ህብረተሰቡ አደባባይ ወጥቶ የመኪና መተላለፊያ መንገዱን ሲዘጋ ወታደሮቹ መኪናቸው መቆም እስከቻለበት ድረስ መጥተው በእግራቸው ወደ መንደሩ ገቡብን። በዚህ ጊዜ ህዝቡ ወደሚመለከታቸው አካል ድምፁን ማሰማት ጀመረ። እኛም ለነ ዶክተር መረራ ደውለን ተናገርን።
እኚሁ አስተያየት ሰጪ ስለ ሁኔታው ሲናገሩ የከተማው ሰው፣ ነጋዴው፣ ገበሬው፣ ተማሪው፣ ቀደም ሲል መንግስትን ሲደግፉና ሲተባበሩ የነበሩ ሰዎች ሳይቀር በአንድ ላይ ሆነው ተቃውሞ ሲያሰሙ እንደነበር ገልጸው፣ አሁን ግን የፌዴራል ፖሊስና የልዩ ኮማንድ ፖስት ወይም አጋዚ ጦር አካባቢውን መክበቡን፣ የአካባቢው ነዋሪዎችም እጅ አንሰጥም በሚል ፍጥጫ ውስጥ መግባታቸውን ገልጸዋል። በሌላ በኩል በሻሸመኔ ኩየራ አካባቢ የሚገኙ አንድ ሌላ ነዋሪ ዛሬ መንገዱ ሁሉ ተዘግቶ አካባቢው በጸጥታ እንደተዋጠ ገልጸው ስለ ትላንት ሁኔታ ሲያስረዱ
ወያ ነመጀደሙ በርሲሳ ሄረጋቴ አዳማረት በርሲሳ ቦቃና ወረ ብረው ጅጅሩ አኩሙ ማን ገድበው የውበው ይስንቱ ቀቃቶ ጀለኒ አጀሰኒ።
ትናንት አንድ ወያ የሚባል መምህር እዚህ አካባቢ እንደ ማንኛውም ሰው ወደ ደጅ ሲወጣ አንተ ነህ ይህን የምታደርገው ብለው ገደሉት። አሁን አስከሬኑን አይቼ ነው የመጣሁት።
እኚሁ ነዋሪ ስለ ከተማው ሁኔታ ሲያስረዱም
በከከራን እንጮህ ምን እንደሆነ አማ እዚህ ገኔ ኩየረ ከነ ጅሩ አማ ሀጉመ ወል አድግኔ ከነ እዚዩ ኦራሌ ለመጥሩፌ ኩየረ መጋላ መጠጥ ከበቴዳ በ
መንገድ ያልተዘጋበት የለም። አሁን ራሱ እያናገርኩ ባለሁበት ጊዜ ኦራል መኪና ተጭኖ ፖሊሶች ወደ ከተማ እየገቡ ነው። ሁኔታው ያስፈራል።
እንደ ሁለቱም ነዋሪዎች ገለጻ አካባቢው በፖሊስና በነዋሪዎች ፍጥጫ ውስጥ ወድቋል። ሰዎች እየታሰሩ ነው። በተቃውሞ ውስጥ ጎልተው የታዩ ወጣቶች በጥቆማ እየታደኑ ማስፈራሪያና ዛቻ እየደረሰባቸው እንደሆነ ተናግረዋል።
ይህ በእንዲህ እንዳለ በሌሎች የኦሮሚያ አካባቢዎችም ተመሳሳይ እንቅስቃሴ እየተካሄደ መሆኑን አንድ የተቃዋሚ ፓርቲ መሪ አስታወቁ። የኦፌኮ ኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ አባል አቶ ጥሩነህ ግሞታ የኢህአዴግ ታጣቂዎች ከግንጪ እስከ ወለጋ ካሉ አካባቢዎች ወከባና ግድያ ፈጽመዋል፣ በርካታ የኦሮሞ አጋር ታጋዮችንና ተማሪዎችንም አስረዋል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ያነጋገራቸው አዲሱ አበበ ነው። ቀጥሎ ይቀርባል።
የኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል ስማቸው አቶ ጥሩነህ ገምታ መሆኑን እንገልጻለን በአክብሮት።
ጥሩነህ ገምታ እባላለሁ። በኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል ነኝ።
በጣም አመሰግናለሁ አቶ ጥሩነህ። ቤት አካባቢ ስላለ ሁኔታ ነው መረጃን ሊሰጡን የፈለጉት።
ወደ ምዕራብ ኦሮሚያ አካባቢ ከድንቂ ጀምሮ እነ ገንደበረት፣ እነ ጀልዱ፣ እነ አምቦ እና ጉደር አካባቢ ሰፊ የሆነ ህዝባዊ እንቅስቃሴዎች አሉ፣ ተቃውሞዎች አሉ። ወለጋ ውስጥ አርጆ ጉደቱ የምትባላለች፣ ሆሮ ጉድሩ አካባቢ ደግሞ አሊቦ የሚባል ቦታ አለ። በእነዚህ ቦታዎች ላይ ሰላማዊ መንገድ ህዝቡ ጥያቄዎች እየጠየቀ ነው።
አሁን የጠቀሷቸው አካባቢዎች ህዝባዊ እንቅስቃሴ አለ ነው የሚሉኝ። ምንድን ነው በተጨባጭ እየተካሄደ ያለው? እንቅስቃሴ በሚያካሄዱት ሰዎች ላይ የደረሰ ጉዳት አለ ወይ? ይሄንን እንደው በትክክል ቢገልጡልኝ።
የኔን ሀብት ወይም የህዝብን ሀብት አትዝረፉ የሚል ነው። አዲስ አበባ አካባቢ ነዋሪዎች እያፈናቀላችሁ መሬት እየወሰዳችሁ በከፍተኛ ዋጋ መሸጡን አቁሙ፣ አትዝረፉ፣ ሰውን አታራቁቱ የሚል ነበረ የተነሳው።
ያ መነሻ ነው፣ እኛም ዘግበናል። አሁን እርስዎ አንዳንድ ህዝብ ጆሮ ያልደረሰ ሁኔታ ካለ እንዲገልጡልኝ ነውና ወደዛ እናምራ።
ወደ ማንነት ጥያቄ ሁሉ ተሸጋግሯል። እነዚህ የህዝቡ ጥያቄ እኛ ባልመረጥናቸው ሰዎች መተዳደር የለብንም። እንደ ሌላው ዓለም በዲሞክራሲያዊ መንገድ በመረጥናቸው ተመራጮች ወይም ባለስልጣናት መተዳደር አለብን የሚል ነገር የመብት ጥያቄ ሁሉ እስከ ማንፋ ደረጃ ላይ ደርሰዋል።
ባልመረጥናቸው ሲሉ ወደ ማን ነው የሚያነጣጥሩት? ኦፌኮ ላይ ነው እርስዎ ያሉበት ፓርቲ ወይንስ ደግሞ ጠቅላላ መንግስት ላይ ነው?
በእውነቱ የኦሮሞ ፌዴራላዊ ኮንግሬስ ወደ ስልጣን አካባቢ የለም፣ የፓርላማ አባልም አይደለም፣ የኦሮሚያ ክልል ምክር ቤት አባልም አይደለም። እንደ አንድ ሰላማዊ ታጋይ ፓርቲ ተመስርቶ ነው ያለው እንጂ ኦፌኮ ሌላ ነገር የለውም። በስልጣን ላይ ያለው መንግስት የኢህአዴግ መንግስት እና በኦሮሚያ ውስጥ ደግሞ ይሄንኑ ኢህአዴግን ወክሎ ያለው የኦፒዲኦ ፓርቲን ነው ህዝቡ እየጠየቀ ያለው። ባልመረጥኑ መንግስት መተዳደር የለብንም የሚል የመብት ጥያቄ እያነሱ ናቸው ያሉት።
እንደሚያውቁት አቶ ጥሩነህ፣ የኦሮሚያ አካባቢ እንቅስቃሴ የተጀመረው አዲስ አበባ ኦሮሚያ አካባቢ መሬት ያለ አግባብ ተወሰደ፣ ለባለሀብት ተሰጠ የሚል ነበር እንጂ መንግስት ይለወጥ፣ መንግስቱን የሚመራው አካል እኛ የፈለግን ወይም የመረጥነው አይደለም የሚል አልነበረም። አሁን ግን ወደዚህ ተሸጋገረ ነው የሚሉኝ እርስዎ?
እንግዲህ ማንኛውም ሀገር ውስጥ ያለው ትግል እድገት እያሳየ ነው የሚሄደው። በሰላማዊ መንገድ የጠየቁት ጥያቄ በህጋዊና አግባብ ባለው መንገድ ስላልተመለሰላቸው ይሄንን የሚያደርገው ደግሞ ህገወጥ በሆነ ሁኔታ ስልጣን ላይ ያለው መንግስት ነው የሚል ነው።
ነገር ግን የት አካባቢ ነው በአሁኑ ሰዓት እየተካሄደ ያለው?
በሁሉም አካባቢ እንደዚህ አይነት እንትኖች ይካሄዳሉ። ምንድን ነው ልጆቻችን እስከገደላችሁ ድረስ እኛን መምራት አትችሉም የሚል እንቅስቃሴዎችን ያደርጋሉ። በአብዛኛው በኦሮሚያ አካባቢ በሁሉም አካባቢዎች ላይ ይህን እንቅስቃሴ ያደርጋሉ። እስካሁን ድረስ በህዝብ ላይ የሚወሰደው እንቅስቃሴ በፓርቲያችን አባሎችና ደጋፊዎቻችን ላይ የሚወሰደው እርምጃ አልቆመም።
አቶ ጥሩነህ፣ አልቆመም እርምጃ እየተወሰደ ነው ሲሉ ተጨባጭ ያድርጉልኝ እስቲ።
ሰሞኑን ብቻ እስከ አለፈው ሐሙስ አርብ ድረስ የሚታሰሩ ሰዎች ሁሉ አሉ። አቶ ሽብሩ አቡማ የሚባል ስሬ፣ አቶ መገርሳ ያደሳ የሚባል ሰው፣ አቶ ደሳለኝ ወጋሪ፣ አቶ ሰኚ ጋሪ፣ አቶ በቀላ ዱጉማ፣ አቶ ታደሰ ሆርዶፋ። አቶ ታደሰ ሆርዶፋ ከኑኑ ቁምባ ምስራቅ ወለጋ ነው። ቡታ አሮ የሚባል አንድ ሰው አለ። አቶ ሲሳይ ደለካ ስቡ ስሬ፣ አቶ አቤቱ ታምሩ ቡቶ ግዳ፣ አቶ ቀናሳ ረጋሳ ስቡ ስሬ፣ ስርባ ዲሳሳ መለስቡ ምዕራብ ወለጋ መለስቡ ወረዳ መንዲ ከተማ ከሌሎች ሰዎች ጋር ታፍኖ ወጥቶ ማዕከላዊ አስሯቸዋል። እስራቱ አሁንም አልቆመም። ከምዕራብ አርሲ እስከ ዛሬ ድረስ 5 ሰዎች እንደተገደሉ የስልክ መረጃዎች አሉኝ።
የታሰሩትን በዝርዝር ገልጠውልኛል እስከሚችሉት ድረስ። የሞቱትን መጥቀስ ይቻላል? አቶ ጥሩና ይቅርታ፣
1-2 ሰዎችን ልጥቀስል። ለጊዜው ተጣርቶ ስማቸው የደረሰኝ ጆዋራ የምትባል ሴትዮ ገበያ መካከል ተገደለች።
መቼ?
አደም አብደላ የሚባል ወጣት እንዲሁ ተገደለ። በህዝብ መካከል ነው የተገደለው።
የት ነው?
ምዕራብ አርሲ ዶዶላ አካባቢ።
በኦሮሚያ አካባቢ ተማሪዎችም ሆኖ ኦሮሚያ ህዝብ የሚያደርገውን እንቅስቃሴ መንግስት የሚረዳው በተለየ ሁኔታ ነው። በሰላም መንቀሳቀስ ይቻላል፣ ህገ መንግስቱም ይፈቅዳል። ነገር ግን በሰላም እንንቀሳቀሳለን በሚል ስም አሁን እየተንቀሳቀሱ ያሉትና መንግስትን የሚከሱት ከሽብርተኞች ጋር ግንኙነት ያላቸው ናቸው የሚል መልስ ይሰጣል። ለምሳሌ አቶ ጌታቸው ረዳ ደጋግሞ ተናግረዋል፣ በትናንት ሁለትም ጠቀስ አድርገዋል። ይህንኑ እርግጥ ኦፌኮ ብለው በስም አልጠቀሱም። ይሄን እንዴት ይመለከቱታል?
በእውነቱ እንግዲህ ይህንን የምናገሩት ሰዎች መልስ ቢሰጡበት ነው
የሚመረጠው። አሸባሪነትን በሚመለከት የኛ የኦሮሞ ፌደራላዊ ኮንግረስ በህጋዊ መንገድ በምርጫ ቦርድ ዘንድ ተመዝግቦ ህጋዊ ሰርቲፊኬት አግኝቶ እየተንቀሳቀሰ የሚገኝ ነው። እንደዚህ አይነት አሉባልታዎች በፓርቲያችን ላይ እስከ ቅርብ ጊዜ ድረስ እየተነዛ ይገኛል። በተለያዩ አቅጣጫ ምናልባት አሁን ከጠቀስካቸው ግለሰብ አንደበት አንስማ እንጂ ከሌላ አቅጣጫ ሰምተናል። እውነቱን ነገር ለመናገር ግን እኛ የህዝብ መብት ደጋፊዎች ነን። ከሽብር ጋር ምንም ግንኙነት የለንም። ይልቅስ ሽብርተኝነትን የሚያበረታቱት ቢኖሩ ኧረ ዲሞክራሲ የሆኑ ኃይሎች ናቸው፣ እናስተዳድራለን ወይም ህዝብን እንገዛለን የሚሉት ናቸው።
አቶ ጥሩነህ ገምታ በጣም ነው የማመሰግነው። በመጨረሻ አንድ ጥያቄ ላቅርብና እናጠቃልላለን። በአዲስ አበባ ማስተር ፕላን ምክንያት የተነሳው እንቅስቃሴ እድገት አሳይቶ እርስዎ እንዳሉት መንግስት ይለወጥ፣ የተመረጡትም የመንግስት ባለስልጣናት ህዝብ የፈለጋቸው ወይም የመረጣቸው አይደሉም እስከ ማለት ደርሰዋል። ነገር ግን ኢህአደግ ወይም አሁን ስልጣን ላይ ያለው ገዢ ፓርቲ ኦሮሚያን ብቻ አይደለም የሚያስተዳድረው ወይም ስልጣን ያለው በኦሮሚያ ብቻ ሳይሆን በመላ ኢትዮጵያ ነው እና ያልተመረጡ የመንግስት ባለስልጣናት ይነሱልን የሚል ጥያቄያችሁ ሁሉን ኢትዮጵያዊ እንዲያቅፍ ምን ጥረት አድርጋችኋል? ወይም የትኛዎቹ የኢትዮጵያ ክፍል ተቃዋሚዎች ከእናንተ ጎን ተሰልፈዋል?
እንዳመቺነቱ አጠቃላይ የኢትዮጵያ ህዝብ ይሄንን ስርዓት እየታገለው እንደሚገኝ ነው የምንረዳው። እውነቱን ነገር ለመናገር ባለፈው አመት የምርጫ ሰሞን አንድ የአሬና ለዲሞክራሲና ለፍትህ ፓርቲ አባል በቀያቸው እንደተገደሉ ሁሉ እናውቃለን። እኒህ ሰው የሆነ ዝላይ ሲሰሩ ሳይሆን በትክክል ለህዝባዊ አላማ ሲታገሉ እንደሆነ ነው። በአማራ ክልልም በሌሎች ክልሎችም ይህንን ህዝባዊ መብታቸውን ለማስከበር እንቅስቃሴ የሚያደርጉ ትግል የሚያደርጉ ህዝቦች ከጎናችን ሁሉ እንዳሉ እናውቃለን። እውነቱን ነገር ለመናገር የኦሮሞ ልጆች ስለሞቱ ጥቁር ለብሶ የወጡ የደቡብ ልጆች እናውቃለን፣ የአማራ ልጆች እናውቃለን፣ መረጃዎች አሉንና። ስለዚህ ብቻችንን አይደለንም። ወይም ደግሞ ይህንን ትግል የምናደርገው የኦሮሞ ፌዴራላዊ ኮንግረስ እና ኦሮሞ ህዝብ ብቻ አይደለም። ወደፊትም ደግሞ በተጠናከረ ሁኔታ ይቀጥሉበታል፣ ይመጡበታል የሚል እምነት ነው ያለን እንጂ በተናጠል እንደዚህ የሆነ ነገር አይደለም። ሌላው በህጋዊ መንገድ አልተመረጠም ብለን የምንናገረው በእኛ ፓርቲ ብቻ አይደለም። እኛ በመድረክ ጥላ ስር ነው ተደራጅተን ያለ ነው እና በመድረክ ስር ያሉት ደግሞ አራት ፓርቲዎች ናቸው። እነዚህ አራት ፓርቲዎች በተለያየ ጊዜ እየተገናኙ ይነጋገራሉ። የአንድ አካባቢ ወይም የአንድ ክልል ህዝብ ትግል ወይም እንቅስቃሴ ተደርጎ ወይም የአንድ ክልል ህዝብ አመፅ ተደርጎ መታየት የለበትም። የአጠቃላይ የኢትዮጵያ ህዝቦች ትግል ነው እና
መልካም። አቶ ጥሩነህ፣ ኦፌኮ ወይም የኦሮሞ ፌዴራላዊ ኮንግረስ የመድረክ አካል እንደመሆኑ መጠን መንግስት በህዝብ የተመረጠ አይደለም የአሁኑ የኢትዮጵያ ገዢ ፓርቲና መቀየር አለበት፣ መነሳት አለበት፣ መለወጥ አለበት የሚለው የመድረክም ጥያቄ ነው ብዬ መናገር እችላለሁ?
በትክክል ነው። ይህ እንግዲህ ተገናኝተን እስከ አንድ ላይ እስከምንሰራ ድረስ የመድረክ አጠቃላይ አቋም ነው ይሄ። በዲሞክራሲያዊ መንገድ ያልተመረጠ መሆኑን የመድረክ አባል ፓርቲዎች መሪዎች በተለያየ ጊዜ መግለጫ እየሰጡበት ነው። የመድረክ የአጠቃላይ አቋም ነው የኦፌኮም አቋም።
መልካም። እሺ። አይ ህዝብ የሚወክለው ወይም በህዝብ የተወከለ በህዝብ የተመረጠ አይደለም ማለትና አሁን ከቦታው ይነሳ ማለት ትንሽ የተለያየ ነው በሚል ነው ያነሳሁት። ለማንኛውም የኦፌኮ ስራ አስፈጻሚ ኮሚቴ አባል እግዚአብሔር ይስጥልኝ። ጌታዬ ላሁኑ
የህዝብን ድምፅ ለማሰማት ለእድል ስለሰጣችሁ እኔም አመሰግናለሁ።
አሁን ደግሞ ወደ ኡጋንዳ ምርጫ እናመራለን። ኡጋንዳውያን ዛሬ እንደ ካምፓላና ዋኪሶ ባሉ ከተሞች ዘግይቶ ቢጀመርም በብዛት ወጥተው ለፕሬዝዳንታዊና ምክር ቤታዊ አባላት ምርጫ ድምፅ ሰጥተዋል። የምርጫ ኮሚሽኑም ለማካካስ በሚል የድምፅ መስጫ ሰዓቱን በሶስት ሰዓት አራዝሟል። የጅል ግሬክ ዘገባ ከካምፓላ ደርሶናል። ሰለሞን ክፍሌ ያቀርበዋል።
ዛሬ በዩጋንዳ ለፕሬዝደንታዊና ምክር ቤት ምርጫ የድምፅ መስጫ ጣቢያዎቹ ይከፈታሉ ተብሎ የነበረው ከጠዋቱ አንድ ሰዓት ላይ ቢሆንም አንዳንድ መራጮች የምዝገባ ሰነዶቹ እስኪደርሱ ድረስ ለአምስት ሰዓታት እንደ ተሰለፉ ጠብቀዋል።
እኔ አሁን በተነገረን ሰዓት መሠረት ድምፅ ለመስጠት በቦታው ላይ ተገኝቻለሁ። አንድም የመምረጫ ቁሳቁስ ግን አላይም። ረዳቶች የሉም ከምርጫ ታዛቢዎች በቀር ምንም ነገር የለም።
የዩጋንዳ ምርጫ ኮሚሽን ግን የድምጽ መስጠቱ ሂደት በሀገሪቱ በርካታ የተለያዩ አካባቢዎች የተጀመረው በሰዓቱ ነው ይላል። በርግጥ ግን እንደ ዋኪሶና ካምፓላ ባሉ ከተሞች መዘግየቱን አምኖ ህዝቡን ይቅርታ በመጠየቅ ማስጀመሩን አረጋግጧል። Citizens Election Observers Network ዩጋንዳ የተባለው የምርጫ ታዛቢዎች መረብ ባወጣው መግለጫ መሰረት ደግሞ በሀገሪቱ ዙሪያ ከተቋቋሙ የድምጽ መስጫ ጣቢያዎች 41 ከመቶ ያህሉ የተከፈቱት ከጠዋቱ 2 ሰዓት በኋላ ሲሆን 4 ከመቶ የሚሆኑት ደግሞ እስከ 2 ሰዓት ተኩል አርፍደው ነበር ብሏል። በካምፓላ አንደኛው አመራጭ ካሮላይን ሃምብል በካምፕ ፓርክ ድምጽ መስጫ ጣቢያ ተገኝተው ለአራት ሰዓታት እንደጠበቁ ያስረዳሉ። በአጠቃላይ የምርጫው ሂደት መደሰታቸውን ግን አልሸሸጉም።
It's very organized, yeah. Everything is okay.
በደንብ የተደራጀ የድምጽ አሰጣጥ ስነ ስርዓት ነው። አሁን ሁሉም ነገር ጥሩ ነው።
የህግ ጠበቃውን አንቶኒ ዋሜሊን የመሳሰሉት ሲናገሩ ደግሞ የፈለጉትን እጩ ተወዳዳሪ ለመምረጥ ካስፈለገ ሰዓታት አይደለም ሙሉ ቀን ቆመው እንደሚጠብቁ ያስረዳሉ።
If we can choose a president beginning today, we have never done that before.
ከዚህ ቀደም አድርገነው ስለማናውቅ ዛሬ በነጻ አንድ ፕሬዝዳንት መምረጥ ከቻለን እንደ ቀድሞ ኡጋንዳውያን ሁሉ በጠመንጃ አፈሙዝ ሳይገደዱ በነጻ መምረጥ እድል ካገኙ ያኔ በጣም ደስተኛ ሆናለሁ።
ካምፓላ ውስጥ ጋባ በተሰኘው ጎዳና ላይ በሚገኝ አንድ የድምጽ ማስጫ ጣቢያ መራጮች እስከ 7 ሰዓት ተጠብቀዋል የመምረጫ ካርዶችን ለማግኘት። ካርዶቹ ከመጡም በኋላ ፕሬዝደንቱን ሳይሆን የምክር ቤት አባላትን ብቻ መምረጥ የሚያስችሉ ሆነው ተገኝተዋል። በዛ ምክንያትም ድምጽ ለመስጠት የወጡ ሰዎች ተቆጥተው የምርጫ ካርድ ሳጥኖችን እያነሱ ሜዳ ላይ መወርወር በመጀመራቸው ፖሊስ አስለቃሽ ጋዝ እንዲተኩስ ተገዷል ተብሏል። የምርጫ ሰራተኞችም ጣቢያዎቹን እየለቀቁ በመሸሻቸው ሂደቱ ተስተጓጉሏል። እኩለ ቀን ላይ ድምጽ ለመስጠት የደረሱ መራጮች ደግሞ እንደ ትዊተር፣ ፌስቡክ እና ዋትስአፕ ያሉ የሶሻል ሚዲያዎች የዘገዩ ወይም ጨርሶውኑ የማይሰሩ ሆነው አግኝተዋቸዋል። የዩጋንዳ መገናኛ ኮሚሽን ኃላፊ ጎድፍሬ ሙታባዚ ስለዚሁ ሲናገሩ ሳይቶቹ እንዲዘጉ የተደረገው ከጸጥታ ጥበቃ ጋር በተያያዙ ምክንያቶች ነው ብለዋል።
አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ሆነ። ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲ በተግባር በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለረጅም ዓመታት በዳኝነት በማገልገል የታወቁት ወግ አጥባቂ ዳኛ አንቶኒን ስካሊያ ባለፈው ቅዳሜ ከዚህ ዓለም በሞት ተለይተዋል። ስካሊያ በ79 ዓመታቸው ድንገት በተኙበት ያረፉት ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ፕሬዚደንት ባራክ ኦባማ ለስካሊያ ያላቸውን ክብር ከገለጹ በኋላ ሕገ መንግሥታዊ ሥልጣናቸውን በመጠቀም የቀድሞውን የጠቅላይ ፍርድ ቤት ዳኛ የሚተካ እጩ በአጭር ጊዜ ውስጥ እንደሚያሳውቁ ገልጸዋል። የሪፐብሊካን ፓርቲው መሪዎች ግን አዲሱን እጩ መምረጥ ያለበት ቀጣዩ የአሜሪካ ፕሬዚደንት መሆን አለበት ሲሉ እየተቃወሙ ነው። ዘጋቢዎቻችን ያጠናቀሯቸው በርካታ ሪፖርቶች አሉ። ሶሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራሙ እንደሚከተለው አዘጋጅቶታል።
በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለ30 ዓመታት ያህል በዳኝነት ያገለገሉት የአንቶኒን ስካሊያ ድንገተኛ ሞት ሀገሪቱ ውስጥ የፖለቲካ ጦርነት እንዲቀሰቀስ መድረክ ፈጥሯል። ፕሬዚደንት ባራክ ኦባማ ትላንት ራንቾ ሚራዥ ካሊፎርኒያ ውስጥ ለጋዜጠኞች ሲናገሩ የሕግ መወሰኛው ምክር ቤት ለምን ዳኛ አንቶኒን ስካሊያን የሚተካውን ሰው ምርጫዬን ለማጽደቅ ስብሰባ አልጠራም ሲል የተቃወመበትን ምክንያት ማንም ሰው ሊያሳምነኝ አይችልም ብለዋል። አንድ የሥልጣን ዘመኑ ሊያበቃ የተቃረበ ፕሬዚደንት ሟቹን ዳኛ የሚተካ ሰው በእጩነት ማቅረብ አይችልም የሚል ሕግ የለም ሲሉም አስረድተዋል። በመሆኑም እኔ የሥልጣን ዘመኔ እስኪያበቃ ተግባሬን አከናውናለሁ፣ ሴኔቱም ማለት የሕግ መወሰኛው ምክር ቤትም እንዲሁ ሥራውን መሥራት አለበት ብለዋል። በእጩነት የሚያቀርቧቸው ዳኛ በሪፐብሊካኑ ተቀባይነት እንዲያገኙ ለዘብተኛ ሰው እንዲሆኑ አቅደው እንደው ተጠይቀውም ሲመልሱ የለም አይሆንም፣ ማንኛውም በእጩነት የማቀርበው ዳኛ ከፍተኛ የሕግ አዋቂ እንዲሁም በሀገሪቱ የበላይ ፍርድ ቤት ያለ ምንም ጥርጣሬ መሰየም የሚችል ሰው ይሆናል ብለዋል። ባለፈው ቅዳሜ ከዚህ ዓለም በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያ 9 አባላት ባሉት የበላይ ፍርድ ቤት ክፍተት የተውት በወሳኝ ሰዓት ላይ ነው። ፍርድ ቤቱ በርካታ አበይት ጉዳዮችን እንደ ጽንስ ማስወረድ፣ ድምፅ የመስጠት መብትና የፕሬዝደንት ኦባማ የጤና ዋስትናን የመሳሰሉ ጉዳዮችን ለማየት ቀጠሮ በያዘበት ወቅት ነው ስካሊያ ድንገት ያረፉት። ለሕግ መወሰኛው ምክር ቤት በሚቀርቡ አጀንዳዎች ላይ ውሳኔ መስጠት የሚችሉት በሴኔቱ የብዙሃኑ መሪ ሚች ማኮነል አዲስ በሚቀርብ የጠቅላይ ፍርድ ቤት ዳኛ ምርጫ ላይ ስብሰባ አልጠራም ብለዋል። እንደ አውሮፓውያን ዘመን አቆጣጠር በ2017 ሥልጣን የሚረከበው አዲሱ ፕሬዝደንት መሆን አለበት ዳኛውን በእጩነት የሚያቀርበው ባይ ናቸው። የዳኛ ስካሊያን ህልፈት ተከትሎ በዩናይትድ ስቴትስ የተቀሰቀሰውን የፖለቲካ ጦርነት ባጭሩኒ ዲሞክራቱ ፕሬዝደንት ባራክ ኦባማ በስካሊያ ሞት ማግስት እሁድ ጠዋት ማዘናቸውንና ለሟቹ የነበራቸውን አክብሮት ከገለጹ በኋላ በቀጣይ ማድረግ ያቀዱትን አስረዱ።
I plan to fulfill my constitutional responsibilities to nominate a successor in due time. There will be plenty of time for me to do so and for the Senate to fulfill.
ሟቹን የሚተካሰው በእጩነት የማቅረብ ህገ መንግስታዊ ኃላፊነቴን ለመወጣት አቅጃለሁ። ያን ለማድረግ ደግሞ ለኔም በቂ ጊዜ እንዳለ ሁሉ የህግ መወሰኛው ምክር ቤትም ያለበትን ኃላፊነት ለመወጣት ማለትም ያን በእጩነት የሚቀርብ ሰው ጉዳይ በትክክል ለማየትና ድምጽ ለመስጠት ይችላል።
በሴኔቱ የብዙሃኑ ሪፐብሊካን ፓርቲ መሪ ሚች ማኮነል የፕሬዝደንት ኦባማን በሟቹ ዳኛ ስካሊያ ምትክ ሌላ ሰው በእጩነት የማቅረብ ሐሳብ የተቃወሙት ወዲያውኑ ነው። ማኮነልና ሌሎች የፓርቲው አመራሮች የሚሉት ተተኪውን ዳኛ ማቅረብ ያለበት ከኦባማ በኋላ አዲስ የሚመረጠው ፕሬዝደንት ነው ነው። ሪፐብሊካዊው ሴናተር ሊንሲ ግራም
Unless he can find a consensus choice, the next president will pick the replacement for Justice Scalia.
ሁሉም የሚስማሙበት ምርጫ ካላገኙ ዳኛ ስካሊያን የሚተካውን ሰው የሚያቀርበው ቀጣዩ ፕሬዝዳንት ይሆናል።
ፕሬዝዳንቱ በዚህ የፖለቲካ ጦርነት አንዳንዴ አመረው ሲናገሩ ይደመጣል።
These are responsibilities that I take seriously, as should everyone. They're bigger than any one party. They are about our democracy.
ሁሉም ማድረግ እንዳለበት ሁሉ እኔም በከፍተኛ ደረጃ የምወስዳቸው ኃላፊነቶች አሉ። እነዚህ ኃላፊነቶች ከአንድ ፓርቲ በላይ የገዘፉ ናቸው። ኃላፊነቶቹ ስለ ዲሞክራሲያችን ናቸው። ዳኛ ስካሊያ የአባቶቻችን ራእይ የሆነው የፍትህ ቀንዲል ቀጣይነቱን ለማረጋገጥ ሙያዊ ህይወታቸውን ስለ ሰውለት ተቋም ነው።
ለመሆኑ ሪፐብሊካኖች በርግጥ ለምንድን ነው ሟቹን ዳኛ ስካሊያ የሚተካውን ሰው እንዳያቀርቡ የሚፈልጉት? በተለያየን ማድረጉ ክፍት መቀመጫ ለብዙ ጊዜ ሊያኖር እንደሚችል ሲታወቀ ሪፐብሊካን ፓርቲው ይህን የሚያደርገው በመጪው ዓመት ህዳር ፕሬዝደንታዊ ምርጫ ሪፐብሊካን ያሸንፋል በሚል ተስፋ ነው። እንደ ስካሊያ ሁሉ ሌላ ይበልጥ ወግ አጥባቂ የሆነ ዳኛ በማግኘት አሁን ያለውን የብዙሃን ብልጫ ማቆየት ይፈልጋል። በ2017 ሥልጣን የሚረከበውን ፕሬዝደንት ተተኪውን ዳኛ እንዲያቀርብ መጠበቁ ግን የሟቹ ስካሊያ መቀመጫ ለ342 ቀናት ክፍት ሆኖ እንዲቆይ ያደርጋል። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውስጥ ያሉት ዳኞች 9 ናቸው። ሆኖም 8 ዳኞች ያሉበት ችሎትም በጉዳዮች ላይ ውሳኔ መስጠት ይችላል። ያ ከሆነ ታዲያ ለምን በ8ቱ አይረጋም የሚሉ አሉ። ምናልባት ውሳኔ የደረሱት እኩል 4-4 በሆነ ውጤት ሊሆን የሚችልበት ዕድል ሰፊ ስለሚሆን ነው መልሱ። ለማንኛውም እስካሁን በነበረው አሰራር አብዛኞቹ ዘመናዊ ዳኞች አስቀድመው ሥራ እንደሚለቁና ጡረታ መውጣት እንደሚፈልጉ ያስታውቃሉ። ያን ሲያደርጉም ፕሬዝደንቱ ተተኪውን ሰው ለማቅረብ ሰፊ ጊዜ ይኖረዋል። ዳኛው ከፍርድ ቤቱ ከመሰናበቱ በፊትም ሴኔቱ የፕሬዝደንቱን ምርጫ ሊያጸድቅ ይችላል። የዳኛ ስካሊያ ህልፈት በመጪው ህዳር ፕሬዝደንታዊ ምርጫ ከመከናወኑ በፊት ለምን ፈጥኖ የፖለቲካ ጦርነት አስነሳ? ከዚህ ቀደም ምርጫ በሚካሄድበት ዓመት ውስጥ የሞተ ዳኛ የተተካበት ጊዜ የለም ማለት ነው? አለ። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ1916 ዳኛ ጆዜፍ ራከር ላማር ሟቹን ዳኛ ሉዊስ ብራንዲስን ተክተው እጩነታቸው ጸድቋል። እንደገና እንደ አውሮፓውያን ዘመን አቆጣጠር በ1940 በዳኛ ፒርስ ባትለር ቦታ ዳኛ ፍራንክ መርፊ ተተክተዋል። በአጠቃላይ በፕሬዝደንታዊ ምርጫ ዓመታት 10 ዳኞች በእጩነት ቀርበው ሹመቱ ጸድቆላቸዋል። በ1800ዎቹ ዓመታት ሶስት ተከታታይ ፕሬዝደንቶች ማለትም አንድሩ ጃክሰን፣ ማርቲን ቫን ቡረን እና ጄምስ ፖልክ እያንዳንዳቸው ለጠቅላይ ፍርድ ቤቱ ዳኝነት የመረጧቸውን ሰዎች የሥራ ዘመናቸው ከማለቁ 6 ሳምንታት በፊት ነበር ለሴኔቱ ያቀረቡትና ሁሉም ሹመቱ የጸደቀላቸው። በተለይ የአንድሩ ጃክሰን ምሳሌ በጣም አስገራሚ ነው። እንደ አውሮፓውያን ዘመን አቆጣጠር በ1837 ፕሬዝደንትነታቸው በሚያበቃበት በመጨረሻው ቀን ነበር ጆን ካርተርን ለዳኝነቱ ቦታ ያቀረቧቸው። ሴኔቱ የካርተንን ሹመት ያጸደቀው ግን ፕሬዝደንት አንድሩ ጃክሰን ሥልጣን ከለቀቁ ከበርካታ ቀናት በኋላ ነው። ለማጠቃለል በዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ አንዴ ከተመረጠ ሥልጣን ላይ የሚቆየው ለዕድሜ ልክ በመሆኑ የምርጫ ሂደቱ እጅግ በጣም ጥንቃቄን ይጠይቃል።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ባህልና ማህበረሰብ ይከተላል።
በዩናይትድ ስቴትሷ ሰሜን ዳኮታ ወይም ኖርት ዳኮታ ክፍለ ግዛት የፉርጎ ከተማ ነዋሪ የሆነችው ቤተልሔም አበራ በቅርቡ በእንግሊዝኛ የደረሰችውን የሕፃናት መጽሐፍ ለህትመት አብቅታለች። አልፋቤት ቴክስ ጀርኒ፣ የእንግሊዝኛ ፊደሎች የኢትዮጵያ ጉዞ በተሰኘው መጽሐፏ የእንግሊዝኛ ፊደሎችና የአማርኛ ሆሄያትን እንዲሁም ሁለቱን ባህሎች እያሰናሰለ ለሕፃናት በሚቀል መልኩ የሚተርከውን መጽሐፏን ምንነት በተመለከተ ቅንብር ቀደም ሲል ሰምተናል። የመጀመሪያውን ክፍል የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አጠገቤ አብሮኛለ። አሉላ፣ እንዴት ነው አያያዝ? መንገድ ምን ይመስላል?
መንገድ ምን ይመስላል? ጥሩ ጥያቄ ነው።
የኖርዝ ዳኮታ
ቀደም ብለን በመጀመሪያው አጋማሽ ክፍለ ጊዜ በድምጿ ያስተዋወቅ ነው በሚጣፍጥ አማርኛ ነው የምትናገረው። ከቤተልሔም አበራ ጋር የጀመርነው ወግ በልዩ ፕሮግራም ሳቢያ ሰለሞን ዛሬ ስጋት አለኝ፣ እንደ ፈቀድ ነው ማቅረብ የምንችል አይመስለኝም። ወቅታዊ ዝግጅቶች ናቸው ያቀረባችኋቸው። ግሩም ወግ ቢሆንም ታዲያ ለሳምንት ልናሳድር ነው። ባይሆን ፕሮግራማችን በድረገጻችን ለሚከታተሉ አድማጮች ሙሉን ቃለ ምልልስ ዛሬውኑ እናቀርባለን እና አስተዋውቀንም አልተሳካልንም።
አመሰግናለሁኝ አሉላ። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ
ኢጣሊያ ጦር ኢትዮጵያን በ1928 ዓ ም በወረረ በአመቱ የካቲት 12 1929 ዓ ም ሮዶልፎ ግራዚያኒ አዲስ አበባ ላይ ከፍተኛ ጭፍጨፋ አካሄደ። የካቲት 12 የሰማዕታት ቀን ዘንድሮ 79ኛ ዓመቱ ላይ ነው። ዕለቱን ውጭ የሚገኙ ኢትዮጵያውያንም በተለያየ ዝግጅትና ፕሮግራም ያስታውሳሉ። ዓለም አቀፍ ጥምረት ለፍትህ የኢትዮጵያ ጉዳይ የተሰኘው ስብስብ የዘንድሮውን የካቲት 12 የሰማዕታት ቀን በክብር ለማሰብ ዝግጅት ላይ ይገኛል። ከፕሮግራሙ አስተባባሪዎች አንዱ የሆኑትን አቶ ከባዱ በላቸውን በትላንቱ ኢትዮጵያውያን በአሜሪካ ዝግጅት አቅርበን ምን ምን ዝግጅት እንዳላቸው ገልጸውልናል። በሰዓት እጥረት ቀሪውን ለዛሬ ያቆይተነው ስለነበረ አዲሱ ከጥያቄው ይነሳል።
አርብ ጀምሮ የሚካሄደው ስብስብ እና ሰልፍ 79ኛውን የፋሽስት ኢጣሊያ የአዲስ አበባ ጭፍጨፋ ወይም የካቲት 12ን የሰማዕታት ቀን ከማሰብ ባለፈ ቀደም ሲል የጀመራችሁትን ዘመቻም በዛው ትቀጥላላችሁ። እንደ ሰልፉን አርብ እንደምታካሄዱት ሁሉ ቅዳሜም እሁድም ደግሞ እንደዚሁ የፊልም ስነ ስርዓት ሁሉ አለ። እንደው አንድ ጥያቄ ግን እዚህ ላይ ካነሳነው ዘንድ ይሄ ዘመቻችሁ ብዙ ጊዜው ነው፣ መፍትሄ ግን ተጨባጭ ነገር አይታይም። ሰልፍ ይደረጋል፣ ህዝባዊ ስብሰባ ይደረጋል፣ ጣሊያን ኤምባሲ ሰልፍ ይካሄዳል፣ መግለጫ ይወጣል እና ምንድን ነው እሱ? ምን ላይ ናችሁ? አሁን መቆሚያ የለውም ወይ ለማለትም ያስቸግራል። መልስ እስካልተገኘ መቀጠሉ መልካም ሊሆን ይችላል። ግን እንደው ምን ተጨባጭና ለሚሳተፍና ለሚያግዛችሁ ሰውም ተስፋ ሰጪ ነገር ላይ ደርሳችኋል?
ጥሩ ነው። ጥሩ ጥያቄ ነው ይሄ። በእውነቱ በየአመቱ ጥሩ እንትኖችን ምልክቶች ነን እናያለን። ነገሩ በትክክል እንደሚሰማ እንደሚታወቅ እንደሚነጋገሩበት እናውቃለን። ለምሳሌ ባለፈው ጊዜ የቫቲካን ጳጳስ በመጡበት ጊዜ አሜሪካ ይሄ ጉዳይ ተነስቶ ኮንፈረንስ አዘጋጅተን ነበር እና እዛ ኮንፈረንስ ላይ ከወትሮ ለየት ያለ መልኩ የቫቲካን ኤምባሲ ተወካዮች ልኮ የእኛን ኮንፈረንስ ተከታትሏል፣ ተሳትፈዋል። ያንን ሙሉ ዝግጅቱን በሙሉ እንደውም ጥያቄ ተጨማሪ ጥያቄዎች ሁሉ እየጠየቁን በሙሉ ሁለት ሆነው ነው መጥተው ዶክመንት አድርገው ሄደዋል። እና አቴንሽንን እየሰጡት እንደሆነ ጥያቄ የለውም። መልስም ከቫቲካን ኤምባሲ ለምሳሌ መልስም መጥቶልናል፣ ደብዳቤ መጥቶልናል። ጥያቄውን በሚመለከት ጳጳሱ እየተከታተሉት እንደሆነ ጉዳዩን መልስ እንደሚሰጡበት ሰጥተውናል። ያው መከራከራቸው አልቀረም። እንዳጋጣሚው የሚያሳዝን ሁኔታ አንደኛው መከራከሪያ ነጥባቸው የገንዘብ ጸሐፊያችሁን ታሪክ ጸሐፊያችሁን አምባሳደር ዘውዴ በታ የጻፉትን መጽሐፍ ተመልከቱ ይላል። እዛ መጽሐፍ ላይ እንዳጋጣሚ የተጻፈው ቫቲካን ደግሞ ነጻናት የሚል ነው። ያ እንግዲህ ለክርክር ለህዝብ ተዋዋለሁ እኔ የታሪክ ባለሙያ ስላልሆንኩ ማለት ነው። ለማንኛውም ግን እንደሚያዩት ያሳያል። ጣሊያንም መንግስት እንደዚሁ እንዳልኩት እየተከታተለው መሆኑ እና ፍርድ ቤት ባይዘወይ ፍርድ ቤት ክስ ተመስርቶበት የአፌሌ ከተማ ከንቲባ እና የገቨርነሩ ክስ ተመስርቶባቸው በየጊዜው እየታየ ነው። ይሄ ጉዳይ የሀውልት ጉዳይ በጣሊያን ሀገር ውስጥ ክስ ተደርጎበት የመጀመሪያው ስቴፕ የፌዴራል ገቨርንመንቱ በጀቱን መሰረዙ ነው። ባለፈው ዓመት የተደረገ ነው። ይሄም የሆነው በዚሁ ካምፔን ነው።
ሀውልቱን በተመለከተ ምናልባት ሀውልቱ እስከሚፈርስ ድረስ ትግሉ ይቀጥል ይሆናል። ካሳን በተመለከተ ምን ያህል ካሳ ነው ኢትዮጵያውያኑ እንደው በሀሳባቸው ያለው?
እንግዲህ ይሄ ነው የሚል ፊገር በኋላ ነው ነገሩ። መጀመሪያ አክሴፕት አድርገው ልክ ነው ይሄ ነገር በትክክል ኮምፐንሴት አልተደረገም ብለው ካመኑ በኋላ ኮምፐንሴሽን ለመክፈል ፈቃደኛ ነን ብለው ካመኑ በኋላ የሚደረግ ድርድር ነው። እኛ ቁጥር ያላስቀመጥንም አሁን ነው። ሁለተኛ ደግሞ በገንዘብ ቁጥርም ብቻ ላይሆን ይችላል፣ በተለያየ መንገድ ቴክኒካል በሆነ መንገድም ሊሆን ይችላል። ዋናው ምንድን ነው ትልቁ ፖይንት?
እውቅና ሰጥተው ይቅርታ መጠየቅ፣
እውቅና የሰጥተው ይቅርታ ይጠይቁ። ከዛ በኋላ ያለው ቀላል፣ ይሄ ነው ትልቁ ፖይንት።
ጥሩ። ዛሬ ወደ ተነሳ ልውሰዶ። ይሄ ሰፊ ነገር ነው፣ በየጊዜው የምንዋዩበት ነው። ከእርሶም ሌላ ከውጭ ለምሳሌ ዳላስ ያሉት አቶ ኪዳኔ አለማየሁ የዚህ ጉዳይ ዋና አንቀሳቃሽ ናቸው። ከእሳቸው ጋርም ተወያይተናል እና እንቀጥልበታለን ወደፊት እንዳስፈላጊነቱ። የቅዳሜ የካቲት 12 79ኛ የፋሽስት ጭፍጨፋ መታሰቢያ ከሰልፉ ሌላ፣ ሰልፉ እንግዲህ እዚህ የዘመቻው አካል ነው። የካቲት 12ን ለማሰብ ሌላ ምን ዝግጅት አለ? ሁለት ቀን ማሰባቸው እሁድም አለ።
ሁለተኛው ትዕይንት እዚህ ዋሽንግተን ዲሲ የሚካሄደው በጣም የሚገርም አጋጣሚ ነው። ዘንድሮ ያጋጠመን ሁለት ጣሊያን ወጣት ጣሊያን ፊልም ሰሪዎች ከተወሰኑ ዓመታት በፊት ይህን ጉዳይ ሰምተው አይተው ኢንትረስትድ ሆነው በገላቸው ተነሳስተው ከጣሊያን አስፌሌ ከተማ ጀምሮ ከሀውልቱ ጀምሮ ታሪኩን ሪሰርች ማድረግ ጀመሩ እና በኋላ ወደ ፊልም ለመቀየር ፕሮጀክት ወጠኑ። ያንን ፊልም ለመስራት ያልደረሱበት ቦታ የለም። በተለይ እንደው ለኢትዮጵያን ወገኖቻችን እዚህ ዋሽንግተን ዲሲ ለሚገኙ በተለይ የማሳየው የምናገረው ይሄ ፊልም የታሪክ ፊልም ነው፣ የባህል ፊልም ነው፣ የሁሉንም ነገር የያዘ ነው እና እስከ ደብረ ሊባኖስ ድረስ ሄደው የአይን ማኝ በህይወት ያሉ ማለት ነው ፈልገው አፈላልገው እዛ ገዳም ውስጥ የሚኖሩ አባት አግኝተው እሳቸውን ሁሉ ሳይቀር ነው ያነጋገሩት እና ዶክመንተሪ ፊልሙ ከዛሬ 79 ዓመት ይጀምር በፊት ይጀምርና አሁን እስካለንበት ድረስ ታሪክን ያገናኘዋል። አፌሌ ከተማ ውስጥ ያለውን ከንቲባ ያነጋግራሉ። አፌሌ ጣሊያን ውስጥ ያሉ ኢትዮጵያኖች የሚያደርጉትን፣ ጣሊያን ውስጥ ያሉ አንቲፋሽስቶች የሚያደርጉትን። ፊልሙ የተነሳው በዋናነት በስፖንሰርነት የሚያካሄደው አያቱ የጣሊያን ወታደር ሆኖ ኢትዮጵያ ውስጥ መሬት ይሰጥሃል ተብሎ ፕሮሚስ ተደርጎ የተላከ ሰው ነው። አሁን የልጅ ልጃቸው እዚህ ኒውዮርክ የሚገኝ ሎየር ነው። በዋናነት የሚያንቀሳቀሰው እሱ ነው። ይሄ ምንድን ነው? ያን የተደረገውን ኢንጀስቲስ አክኖሎጂ ያደረጉት ጣሊያኖች ራሳቸው ሳይቀሩ የሚሳተፉበት ነው ዋናው በዋናነት እና ይህን ፊልም የሚያሳየው ፊልም ዘንድሮ ተጨርሶ በዓለም የዶክመንታሪ ፊልም በሚታይባቸው ፌስቲቫሎች በሙሉ እየዞረ እየታየ ነው እና እንደ አጋጣሚ እድለኞች ሆነን እነዚህ ሁለት ፊልም ሰሪዎች ፊልሙን እዚህ ዋሽንግተን ዲሲ ይዘው መጥተው በዛን ቀን እሁድ ቀን በዚህ ሀዋርድ ዩኒቨርሲቲ እንግዲህ እንደሚታወቀው እዚህ አሜሪካ ፌብሩዋሪ የብላክ ሂስትሪ ማንዝ ይባላል። ሀዋርድ ዩኒቨርሲቲ ደግሞ የጥቁር አሜሪካኖች ወር ይባላል። የሀዋርድ ዩኒቨርሲቲ ደግሞ ይህንን በዓል ፌስቲቫል በጣም ነው የሚያከብረው እና የሚያካሂደው እዛው በዛ ፌስቲቫል ውስጥ እንዲታይ አንደኛ ሆኖ ተመርጦ በእሁድ ፌብሩዋሪ 21 ቀን በ3 ሰዓት ሀዋርድ ዩኒቨርሲቲ 2401 ጆርጂያ አቨኒ ላይ የሚገኝ ዕለት የሃዋርድ ዩኒቨርሲቲ ውስጥ ይታያል። ይሄንን ፊልም
ፊልሙን እንግዲህ ክብራትና ክብራን አድማጮች በቅርብ ባላችሁ በተለይ ዋሽንግተን ዲሲና በአካባቢው ያላችሁ ወደ ሃዋርድ ዩኒቨርሲቲ ብቅ ብላችሁ እንድትከታተሉ የአቶ ከባዱ በላቸውን መልእክትኛም እናስተላልፋለን። ዝግጅታችን ለዛሬ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳን ተሳይና
እኔም ሰሎሞን አባተንን አብራችሁ ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።